the voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 23 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን። የዚህ ምሽት ዝግጅት አስተናጋጆቻችሁን ያዳኝ ፍስሐዬና
እኔም ሶሎሞን አባተ ነን።
የቀድሞው የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ከአገር ወጥቶ ሕክምና ማግኘት እንዲፈቀድ ተጠየቀ።
ያለበትን ሁኔታ የሚያሳይ በፎቶግራፍ የተደገፈ በሆስፒታል ተኝቶ ኦክሲጂን ተደርጎለት የሚያሳይ ፎቶግራፎችን አያይዘን ክተናል። ዳኞች የሉም። አቤቱታው ግን ለዳኞች እንደሚቀርብና ጠዋት እንደሚያዩት ተነግሮን ጠዋት ለመቅረብ ተዘጋጅተን ነው ያለ ነው።
አቶ አማሃ መኮንን የአቶ ሀብታሙ ጠበቃ ከሰጡን ቃል የተቀነጨበ ነው የሰማችሁት። ለመሆኑ የአቶ ሀብታሙ የጤና ሁኔታ በምን ላይ ይገኛል? ባለቤቱ ወይዘሮ ቤተልሔም አዛናዋ ጫውታናለች።
ምንም አቅም የለውም። አይበላም፣ አይጠጣም። በጉልኩስ ነው ያለው። መተንፈስ ላቅቶት ኦክስጅን ተደርጎለት ነበረ።
በአብይ ርዕሳችን ዘገባለን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የሶማሊያ ባለሥልጣኖች እንደሚሉት ሞቅዲሾን ከአፍጎዬ ጋር በሚያገናኘው መንገድ በአንድ የሕዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ ቢያንስ 20 ሰዎች ተገድለዋል። አውቶቡሱ የተመታው መንገድ ላይ በተቀበረ ፈንጂ ሲሆን ሙሉ በሙሉ እንደጋየ ባለሥልጣኖቹ ጠቁመዋል። አብድልቃድር መሐመድ የተባሉ በቦታው የነበሩ ፖሊስ ለሮይተርስ የዜና አገልግሎት በተናገሩት መሰረት መንገድ ላይ የተቀበረው ቦምብ የፈነዳው በርቀት የቁጥጥር ዘዴ ነው ብለዋል። የአፍጎዬ ምክትል ሊቀመንበር አብዱላሂ ሐሰን ፍንዳታ የደረሰበትን ቦታ ጎብኝተዋል። ፍንዳታው አውቶቡሱን ሙሉ በሙሉ ደምስሷል ብለዋል። ትልቅ ውድመት ነው የምናያለ ነው። ተሳፋሪዎቹ ሁሉም አልቀዋል። የተቀነጣጠቡ የሰዎች አካላት ብቻ ነው ያሉት። ተሳፋሪዎቹ ከ21 እስከ 23 ሰዎች የነበሩ ተብሎ ይታመናል። አውቶቡሱ ዛሬ ማለዳ ነው የተመታው ሲሉ ባለሥልጣኑ ለአሜሪካ ድምፅ ሬዲዮ ተናግረዋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። አልሸባብ በሶማሊያ መንግስት፣ በአፍሪካ ህብረት ሰላም ጠባቂዎች እንዲሁም በሲቪሎችና ሆቴሎች ላይ ተመሳሳይ ጥቃት እንደሚፈጽም ይታወቃል።
ዩናይትድ ስቴትስ ከ25 ዓመታት በላይ ከሆነ ጊዜ በኋላ በሶማሊያ አምባሳደር በመደበችበት በአሁኑ ወቅት በሀገሪቱ መረጋጋት እንዲኖር በምታደርገው ጥረት ለየት ያለ አያያዝ መከተል ይኖርባታል ሲሉ አንድ የሶማሊያ የቀድሞ ዲፕሎማትና የውጭ ጉዳይ ፖሊሲ ተንታኝ አስገንዝበዋል። በዋሽንግተን የሶማሊያ ልዩ ተወካይ የነበሩት አቡካር አርማን ዩናይትድ ስቴትስ ጸጥታና የፖለቲካ መረጋጋት እንዲኖር የሶማሊያን መንግስት ለመርዳት በምታደርገው ጥረት የፖለቲካና የባህል ተጽዕኖ በማድረግ በኩል ድክመት አሳይታለች ብለዋል። አዲሱ አምባሳደር የወቅቱን ዲፕሎማሲያዊ አያያዝ ይዘው የሚሄዱ ከሆነ ስኬት አያገኙም ብለዋል አቡካር አርማን። አርማን አያይዘውም ስቲቨን ሽዋርት የሶማሊያ አምባሳደር ሆነው መሾማቸው ታሪካዊ ነው። ይህን እድል ተጠቅመው ትውልደ ሶማሊያ የሆኑ ሰዎች ገንዘብ ለመላክ የሚችሉባቸው የባንክ ሂሳቦች እንደገና እንዲከፈቱ ማስተባበር አለባቸው ብለዋል። ስጋቱ ገንዘቡ የተለየ ዓላማ ባላቸው ሰዎች እጅ ሊገባ ይችላል የሚል ነበር። ይሁንና አሁን ገንዘቡ ያለው በባንኮች እጅ ሳይሆን በግለሰቦች እጅ ነው። ታዲያ የትኛው ነው አደገኛው ሲሉ አርማን ጠይቀዋል።
በሰሜን ካሜሩን ትላንት ማታ በደረሰ የአሸባሪዎች ጥቃት ቢያንስ 13 ሰዎች ተገድለዋል። ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን አጥፍቶ ጠፊ ከናይጄሪያ ጋር በሚዋሰነው ድንበር አጠገብ በሚገኝ መስጊድ ላይ ፈንጂውን እንዳፈነዳ ተዘግቧል። ጥቃቱ የደረሰው የአካባቢው ሙስሊሞች የዕለቱን ጾማቸው በሚፈቱበት ወቅት ነበር። ከተገደሉት ብዙዎቹ የቦኮ ሐራም አማጽያንን ለመታገል የተመደበ ቡድን አባላት ናቸው። የፖሊስ ባለሥልጣኖች እንደሚሉት የአጥፍቶ መጥፋቱን ጥቃት የከፈተው አንድ ትንሽ ልጅ ነው። ዘጋቢያችን ሞኪ ኤድዊን ኪንዘኪ ከያውንዴ የላከውን ዘገባ ሰለሞን ክፍሌ ያቀርበዋል።
ሁለት ወጣት አጥፍቶ ጠፊዎች ናቸው ትላንት ከመሸ ከናይጄሪያ ቦርኖ ክፍለ ግዛት ድንበር አቋርጠው የገቡት። በካሜሩን የሰሜናዊ ክልል አስተዳዳሪ በሚዲያዋ ባካሪ መግለጫ መሰረት አንዱ የታጠቀውን ፈንጂ ወጣቶች ፊልም ለማየት በሚሰበሰቡበት ስፍራ ሲለኩስ ሁለተኛው መስጊድ ገብቶ አፈነዳ። ሚዲያዋ እንደገለጹት በጥቃቶቹ 13 ሰዎች መገደላቸውና ሌሎች በርካቶች መቁሰላቸው ተረጋግጧል። ዋና አስተዳዳሪው ለአሜሪካ ድምፅ በቴሌፎን ሲናገሩ ካለፈው ወር ወዲህ ጽንፈኛው የቦኮ ሐራም ቡድን አካባቢውን ኢላማ ሲያደርግ ቆይቷል ብለዋል። አሸባሪው ቡድን ያን ካሜሩንና ናይጄሪያ የሚጋሩትን ረጅምና ጥበቃው የላላ ድንበር ምግብና ገንዘብ በመስረቅ ወደ ናይጄሪያ ለማጓጓዝ ይጠቀምበታል ነበር ያሉት ሚዲያዋ በፈረንሳይኛ ቋንቋ። የካሜሩን መንግሥት ቃል አቀባይ ኢሳ ቺሮማ ባካሪ በበኩላቸው ያን ክፍተት የነበረውን ድንበር እንዲጠብቁ ተጨማሪ ወታደሮች ተመድበዋል ብለዋል።
Cette proximité, cette frontière commune que nous avons avec le Nigeria sur
ce ቺሮማ ያሉት በምንጋራቸው ድንበሮች ላይ ተመሳሳይ ቋንቋ የሚናገሩ አንድ አይነት ሰዎች መኖራቸው በራሱ አዲስ መጤዎችን ለመለየት አስቸጋሪ ያደርግብናል። ጦር ሰራዊቱ ምርመራ አካሂዶ አጥፍቶ ጠፊዎቹ ከአካባቢው ነዋሪዎች ትብብር አግኝተው መሆናቸውን ያጣራል ነበር ያሉት። ካሜሩን በያዝነው ሰኔ ወር መጀመሪያ ላይ ቦኮ ሐራምን ለመዋጋት በሚደረገው ጥረት እንዲያግዙ ተጨማሪ 1000 ወታደሮችን ሰሜናዊ ግዛቷ ውስጥ መድባለች። ቦኮ ሐራም የጥፋት ተልእኮውን ከጀመረ እንደ አውሮፓውያን ዘመን አቆጣጠር ከ2009 ዓ ም ጀምሮ ከ20 ሺህ በላይ ሕይወት ሲያጠፋ ለሌሎች 2 ሚሊዮን 700 ሺህ ሰዎች መፈናቀል ምክንያት ሆኗል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አንጎላ ውስጥ ላለፉት 3 ወራት ያህል ታስረው የነበሩ 16 የፖለቲካ እስረኞች ከገደብ ጋር እንዲፈቱ የሀገሪቱ ከፍተኛ ፍርድ ቤት ዛሬ አዘዘ። የሉዋንዳ የመጽሐፍት ክበብ የሚል ስያሜ ያለው ቡድን አባላት የሆኑት ወጣት ተቃዋሚዎች የፕሬዚደንት ኤድዋርዶ ዶች ሳንቶሽን መንግሥት ለመገልበጥ አሲረዋል በሚል ክስ ነበር እስራት የተፈረደባቸው። 15ቱ ተቃዋሚዎች አምና የታሰሩት ዋና ከተማይቱ ሉዋንዳ ውስጥ ከተሰበሰቡ በኋላ እንደነበር ተዘግቧል። ተከሳሾቹ ሲታሰሩ የተሰበሰብነው ጨቋኝ መንግስታትን በሰላማዊ መንገድ ስለመታገል በሚገልጸው መጽሐፍ ላይ ለመወያየት ነበር ብለዋል። ጂን ሻርፕ የሚባል አሜሪካዊ ፈላስፋ የጻፈው መጽሐፍ ነው። የተወሰነባቸው የእስራት ቅጣት ከ2-8 ዓመታት ተኩል የሚደርስ እንደነበር ተገልጿል። የእነርሱ መፈታት በርካታ ፖለቲከኞችንና የሰብአዊ መብቶች ተሟጋቾችን አስገርሟል። የአንጎላ መንግሥት ሰላማዊ ትግልንና የመናገር ነጻነትን ይገድባል በሚል እንደሚነቀፍ የሚታወቅ ነው።
በኢስታንቡል አይሮፕላን ማረፊያ ላይ ከባድ ጥቃት ያደረሱት 3 አጥፍቶ ጠፊዎች ከሩሲያ፣ ከኡዝቤክስታንና ከግርግዝስታን እንደሆኑ ቱርክ ገልጻለች። የቱርክ ባለሥልጣኖች ጥቃቱን የከፈተው እስላማዊ መንግስት ነኝ የሚለው ቡድን ነው የሚል እምነት አላቸው። ሆኖም የሰዎቹን ስም አልገለጹም። አጥቂዎቹ ትላንት አታቱርክ አይሮፕላን ማረፊያ ላይ ራሳቸውን ያፈነዱት በመንገደኞችና በሰራተኞች ላይ ተኩስ ከከፈቱ በኋላ እንደሆነ ባለሥልጣኖች ጠቁመዋል። በመንገደኞች ብዛት ከአውሮፓ 3ኛ የሆነው አየር መንገድ ላይ በደረሰው ጥቃት የሞቱት ሰዎች ብዛት 44 ደርሷል። ከ230 በላይ የሚሆኑት ደግሞ ቆስለዋል።
የስደትን ቀውስ ለማስወገድ ዓለም አቀፉ ህብረተሰብ ጠንካራ እርምጃ መውሰድ አለበት ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር ጥሪ አቀረቡ። የኢዛቤላ ኮኮሊ ዘገባ ለሰሎሞን ክፍሌ ያቀርበዋል።
አምባሳደር ሰማንታ ፓወር ትላንት እዚህ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የሰላም ማዕከል ተገኝተው ባደረጉት ንግግር ነው ጥሪውን ያቀረቡት። ዩናይትድ ስቴትስ በጠቅላላው ተቀብላ ለማስፈር ቃል ከገባችው 100,000 ስደተኞች ውስጥ እንደ አውሮፓውያን ዘመን አቆጣጠር በ2016ና 17 30,000 የሚሆኑትን ለመቀበል ጥረቷን የማጠናከር እቅድ እንዳላት በዚሁ ንግግራቸው ላይ አስታውቀዋል። ዩናይትድ ስቴትስ በዓለም ከፍተኛውን የሰብአዊ እርዳታ ለጋሽ እንደመሆኗ ለሶሪያው ቀውስ ብቻ ከ5.1 ቢሊዮን ዶላር በላይ ማዋጣቷንና ጠቃሚ እገዛ ማድረጓን እንደምትቀጥል አምባሳደር ፓወር አስረድተዋል። ዓለም አቀፉ ማኅበረሰብም ለቀውሱ አፋጣኝ ምላሽ እንዲሰጥ ሲያስገነዝቡ የወቅቱ ሁኔታ በሚሊዮኖች የሚቆጠሩ ለአስከፊ ችግር የተጋለጡ ሰዎችን ሕይወት ለባሰ አደጋ አጋልጧል ብለዋል።
We're asking governments to commit to welcoming more refugees into their countries with the goal of doubling
መንግስታቱን የምንጠይቀው ተጨማሪ ስደተኞችን ወደ ሀገሮቻቸው በማስገባት በጠቅላላው በዓለም ዙሪያ የሚያሰፍሩትን ተፈናቃዮች ቁጥር በእጥፍ ለማሳደግ ነው። ተጎራባች ሀገሮችን የምንጠይቀው ኮዲዩ ብዙ ሺህ ስደተኞችን እያስተናገዱ በመሆናቸው ምስጋና ይግባቸውና ይበልጥ በራሳቸው መተማመን የሚያስችላቸውን እድልም እንዲያመቻቹላቸው ነው። አላማችን በትንሹ 1 ሚሊዮን የሚሆኑ ስደተኛ ህጻናትን ትምህርት ቤት ለማስገባትና ሌላ ከ1 ሚሊዮን በላይ ለሚሆኑ ፍልሰተኛ ህጋዊ የስራ ፈቃድ ማስገኘትን ነው።
አምባሳደር ሳማንታ ፓወር አክለውም ዩናይትድ ስቴትስ የዓለም ስደተኞችን ቀውስ ሊያስወግድ ይችላል ስትል ያቀረበችው እቅድ ፕሬዚደንት ባራክ ኦባማ በመጪው ዓመት መስከረም ላይ የተባበሩት መንግስታት ድርጅት የስደተኞች ጉባኤን ሲከፍቱ ይፋ እንደሚደረግ አስታውቀዋል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR መግለጫ መሰረት እንደ አውሮፓውያን ዘመን አቆጣጠር በ2015 መጨረሻ በዓለም ዙሪያ ገሚሶቹ ህጻናት የሆኑ ከ65 ሚሊዮን በላይ ሰዎች ተፈናቅለዋል።
ለዜናው የተያዘው ሰዓት አበቃ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 23 2008 ዓ.ም ምሽት ፕሮግራም ነው።
የኢትዮጵያ የኤድስ መረጃ ማዕከል ለመንግሥት ተላለፈ።
በእነኚህ ባለፉት 14 ዓመታት ውስጥ የዩናይት ስቴትስ መንግሥት እዚህ ኢትዮጵያ ውስጥ የኤች አይ ቪ ኤድስን ለመመከት 203 ቢሊዮን ዶላር ወጪ አድርጓል።
በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎት USAID ዳይሬክተር ደኒስ ዌለር ናቸው። ዝርዝር ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የቀድሞ የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ማዕከላዊ ወንጀል ምርመራ መምሪያ በነበረበት ወቅት የጀመረው ሕመም ተባብሶ ራሱን መርዳት በማይችልበት ሁኔታ ሆስፒታል አልጋ ላይ እንደሚገኝ ቤተሰቦቹ ገልጸዋል። ሀብታሙ በሀገር ውስጥ የሚገኘው ሕክምናም ለሌላ ስቃይ የሚዳርገውና ሕይወቱን አደጋ ላይ የሚጥለው ነው ብለዋል ቤተሰቦቹ። ከሀገር ወጥቶ መታከም እንዲችል ቢጠይቅም ፍርድ ቤት በጣለበት እግድ ምክንያት መውጣት እንዳልቻለ ቤተሰቦቹ አክለው ገልጸዋል። ዛሬም የእግዱ ይነሳልኝ አቤቱታ በድጋሚ ለፍርድ ቤት ገብቷል። ጽዮን ግርማ የአቶ ሀብታሙን ቤተሰቦችና ጠበቃ አነጋግራ ተከታዩን ዘግባለች።
አቶ ሀብታሙ አያሌው ማዕከላዊ በስር ላይ በነበረበት ወቅት ለጀመረው ህመም ሕክምና በተገቢው መንገድ ማግኘት ባለመቻሉ አሁን በከፍተኛ ስቃይ ውስጥ መግባቱን ባለቤት ወይዘሮ ቤተልሔም አዘናው ለአሜሪካ ድምጽ ትናገራለች።
አሁን ያለው ምንም በቃ ሐኪሞቹ አሁን ምንም ሊያደርጉለት አልቻሉም። ሰርጀሪ ምንም መሰራት የሚችልበት ሁኔታ ላይ አይደለም ያለው። በቃ ምንም አቅም የለውም። አይበላም፣ አይጠጣም። በጉልኩስ ነው ያለው። መተንፈስ ላቅቶ ኦክስጅን ተደርጎለት ነበረ። ያው ማደንዘዣውን ቢወጉት ያው መልሶ ይዞስ ሊሄድ ይችላል ማደንዘዣው ራሱ። ስለዚህ ይህንን በመፍራት በቃ ዝም ህመም ማስታገሻ እየተወጋ እሱ ራሱ በቃ ቶሎ መወጋቱን ይፈልገዋል። በቃ አይኑ ቶሎ ያይሻል ምናምን እና ያው አሞታል ማለት ነው በሚለው በአይኑ ከተረዳሽ ያው መልሰሽ ነርስ ጠርተሽ እሱን ማስወጋት ነው።
ወይዘሪት ቤተልሔም ጨምራ እንደተናገረችው አቶ ሀብታሙን እየተከታተለው ያለው ዶክተር ትንሽ አገግሞ ራሱን ማወቅ ከቻለ ቀጣይ መደረግ ያለበትን እንወስናለን እንዳላት ትገልጻለች። ህመሙ የጀመረው ማዕከላዊ በስር ላይ በነበረበት ወቅት ነውም ትላለች።
በፊት በስር ላይ እያለ ያው ሽንት ቤት እንደፈለጉ አይወጡም። ለአስር ደቂቃ ነው በቀን የሚፈቀደው። ያችን አስር ደቂቃ ተጠቅሞ መግባት ስላለባቸው ከዚያን ቀን ጀምሮ ህመሙ ጀመረው። ከዚያን ጊዜ ጀምሮ ከዚያ ህክምና መስራት ሊያገኛል ማንም ሊረዳ ስላልቻለ ህመሙ በጣም ከፍተኛ ደረጃ ደረሰበት። ከወጣ በኋላ ህክምና አለ፣ ግን ብዙ ዶክተሮችን አማክሯል በጣም ብዙ ቦታ። ከወጣ ጀምሮ አላረፈም። ያው ለጤናው ነው ሲንከራተት የነበረው።
በርካታ ሐኪሞች ማነጋገሩንና ህመሙ ከደረሰበት ከፍተኛ ደረጃ አንጻር አቅም ካለው ከሀገር ውጭ ወጥቶ ቢታከም የተሻለ እንደሆነ እንደተነገረው ትናገራለች። ይህን የሰሙ በውጭ ሀገር ያሉ ኢትዮጵያውያን ወደ $20,000 የሚጠጋ ገንዘብ አሰባስበው እንደላኩለት ገልጻ፣ ነገር ግን ከሀገር የመውጣት መብቱ በፍርድ ቤት ስለታገደ ከሀገር መውጣት እንዳልቻለም ትናገራለች። ጓደኛውና አብሮት በፓርቲ ውስጥ ሲሰራ የነበረ እንዲሁም አብሮት በእስር ላይ የነበረው አቶ ዳንኤል ሽበሺ ሀብታሙ በእስር ላይ ያለ በከፍተኛ ስቃይ ውስጥ እንደነበር ገልጾ በጊዜው ሕክምና ለማግኘት በርካታ ትግል ቢያደርግም ፈቃድ ባለማግኘቱ ለዚህ በቅቷል ይላል።
2006 ሐምሌ 1 ቀን ነው ታስሮ ነበረ እና ያው ከኔ ጋር አብረን ነው የታሰነው። የተወሰነውም ወደ ማዕከላዊ ተብሎ ወደሚጠራው ምርመራ ቢሮ ነው የተወሰነው እና እዛ ወደ 4 ወር ነው ታስረን አብረን የቆየ ነው። በዚህ ቆይታ ብዙ ችግር አሳልፏል እና በዛን ጊዜ ነው ይሄ በሽታ መነሻው። ከባድ ህመም ሲታመም ነበረ እና ሕክምና ሁሉ እንዲያገኝ ሁላችንም ጥረት አድርገናል፣ ግን ያው አልተሳካም። ሕክምናውን ሳያገኝ 4 ወር ቆየ። መጨረሻ ላይ ወደ ቅሊንጦ አመጡ። ቅሊንጦም ቢሆን ሕክምና አላገኘም እና ይሄ አሁን የዛሬው በሽታ ምክንያት የሆነው የዛን ጊዜ በቂ ሕክምና አለማግኘቱ። ማዕከላዊ በነበረበት ጊዜ አንደኛው እግር ፓራላይዝ ሆኖ ነበረ በቅዝቃዜው እና በብርጩ ምክንያት። ሌላው ደግሞ ሁለቱም ኩላሊቶች ችግር ነበረባቸው። ሶስተኛ ሂሞራይድስ የሚባለው ይሄ በአማርኛ ኪንታሮት የሚባለው ነው። እሱ ነው በተለይ በጣም ሲያስቸግር የነበረው። ቅንጦም ከመጣ በኋላም በተመሳሳይ ሁኔታ ነው ከእስር ቤት እስክንመጣ ድረስ ያሳለፈው።
ሁኔታው ተባብሶ ከትላንት በስቲያ ራሱን መሳቱን የሚገልጸው አቶ ዳንኤል ሽበሺ መጀመሪያ የወሰዱበት 2 ሆስፒታል ከአቅም በላይ እንደሆነ ገልጾላቸው አሁን ገርጂ አካባቢ በሚገኝ ካዲስኮ በተባለ ሆስፒታል ከተኛ 3 ቀኑ እንደሆነ የመጀመሪያ ቀን ሙሉ በሙሉ ራሱን ስቶ እንደነበርና ዛሬ ግን ትንሽ ሰውነቱን ማንቀሳቀስ አይኑንም መግለጥ እንደቻለ ይገልጻል። ሁኔታው እጅግ ከመባባሱና ሕይወቱ የበለጠ አደጋ ውስጥ ከመግባቱ በፊት ከሀገር ውጭ ሄዶ ሕክምና እንዲያገኝ እንዲደረግ ጠይቀዋል። በማህበራዊ ሚዲያ ፌስቡክ ላይም አቶ ሀብታሙ አያሌው ሕክምና የማግኘት ሰብአዊ መብቱ ይከበር በሚል የ2 ቀን ዘመቻ በመደረግ ላይ ይገኛል። የአቶ ሀብታሙ ጠበቃ አቶ አምሃ መኮንን በደንበኛቸው ላይ የተጣለው እግድ እንዲነሳና ከሀገር መውጣት እንዲችል በዛሬው ዕለት አቤቱታ ማስገባታቸውን ለአሜሪካ ድምጽ ተናግረዋል። ማምሻውን አቶ አምሃን ደውዬ አነጋግሬያቸው ነበር።
ህመሙ የጀመረው ገና በተጠረጠረበት ወንጀል ታስሮ በነበረ ከማዕከላዊ ታስሮ በነበረ ጊዜ ጀምሮ ነው። ማዕከላዊ እያለም ጅምር በጣም ይታመም ነበረ። ህክምናም እንዲደረግለት ህመሙ ደግሞ ህክምና ብቻ ሳይሆንም ራሱንም መንከባከብ የሚጠይቅ ነው። ግን የነበረበት የእስር ሁኔታ ራሱንም ለመንከባከብ የሚችልበት አልነበረም፣ ህክምናም የሚያገኝበት አልነበረም። ከዛ በኋላ በተለይ ክስ ተመስርቶበት ወደ ቅሊንጦ ከሄደ በኋላ ህመሙ የተባባሰበት ነው የሄደው። እንዳልኩት የክርክሩንም ሂደት ፍርድ ቤቱ እያወቀ መቀመጥ ስለማይችል ቆሞ ነበረ ሂደቱን የሚያውቀውና የስር ፍርድ ቤትም ማለትም በኋላ ላይ በነጻ ያሰናበተው ፍርድ ቤትም ህመምተኛ ህመም ላይ መሆኑን ያውቃል። ከዛ በኋላ ይግባኝም ላይ ባለ ጊዜ እስኪፈታ ድረስ ጠቅላይ ፍርድ ቤቱም ህመም ላይ መሆኑን ያውቃል። በተለይ ደግሞ ባለፈው ቀጠሮ ለመጨረሻ ጊዜ ችሎት ቀርቦ በነበረ ጊዜ ይህንኑ አሳስበናል። ጉዳዩ ፍርድ ቤቱ ለ3ኛ ጊዜ ነው ለውሳኔ እያለ ሲቀጥር የነበረው እና በእኛ በኩል ፍርድ ቤቱ ማወቅ እንዳለበት እና አሁን ከፊታችን ባለው ቀጠሮ ቢያንስ የመጨረሻ ውሳኔ እንዲሰጥ፣ ምክንያቱም የበሽታ ሁኔታ በጣም እየተባባሰ መሆኑን ለፍርድ ቤቱ ገልጸናል። ይህን ገልጸን ባለበት ሁኔታ ነው እንግዲህ የፊታችን ቀጠሮን ከመድረሱ በፊት አሁን ሀብታሙ ህመሙ በርትቶበት ያው ራሱን ሊቆጣጠር በማይችልበት ደረጃ ላይ ሊወድቅ የቻለው።
አሁን ድጋሚ አላመለከታችሁም እግዱ እንዲነሳለት እና በአስቸኳይ ወጥቶ መታከም እንዲችል?
አመልክተናል። እንግዲህ ዛሬ አሁን ባለበት ሁኔታ ውስጥ የሆነው ከ3 ቀን በፊት ነው። ባሉት 3 ቀናቶች ሙሉ ትኩረት አድርገን ያለ ነው ህክምና የከፋ ሁኔታ ከመፈጠሩ በፊት ህክምና የሚያገኝበት ሁኔታ ላይ ነበር ያተኮር ነው። ዛሬ ግን ያለበትን ሁኔታ የሚያሳይ በፎቶግራፍ የተደገፈ በሆስፒታል ተኝቶ ኦክሲጂን ተደርጎለት የሚያሳይ ፎቶግራፎችን አያይዘን ክተናል። ዛሬ ግን ያው የገጠመን ዳኞች የሉም። ስለዚህ አቤቱታው ግን ያው ጠዋት ለዳኞች እንደሚቀርብና ጠዋት እንደሚያዩት ተነግሮን ጠዋት ለመቅረብ ተዘጋጅተን ነው ያለ ነው አሁን እና በዚህ ሁኔታ ነው ያለ ነው አሁን።
እሺ፣ በጣም አመሰግናለሁ አቶ አምሃ፣ እግዜር ይስጥልኝ።
አመሰግናለሁ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
አጣዳፊ የምግብ እርዳታ ለሚቀርብላቸው 10.2 ሚሊዮን ዜጎች ከሚያስፈልገው የምግብ መጠን እስካሁን የተገኘው 54 ከመቶ ብቻ መሆኑን የብሔራዊ አደጋ ስጋት ሥራ አመራር ኮሚሽነር ምትኩ ካሳ አስታወቁ። ገንዘቡ የሚያስፈልገው እስከ የፊታችን ታህሳስ ወር የእርዳታ አቅርቦትን ለመቀጠል እንደሚሆን ኮሚሽነር ምትኩ አመላክተዋል። ይሁን እንጂ እየተካሄደ ባለው የበልግ ግምገማ የተረጂዎቹ ቁጥርና የገንዘቡ መጠን ሊከለስ እንደሚችል ጠቁመዋል። እስክንድር ፍሬው ዝርዝሩን ይዞ ይቀርባል።
2007 ዓመተ ምህረት በኢትዮጵያ የድርቅ ዓመት ሆኖ ነው ያለፈው። ተጽዕኖ ግን አሁንም ቀጥሏል። የ2007 የበልግ ዝናብ በታሰበው መንገድ አልጣለም። በዚያው ዓመት የተጠበቀው የክረምት ዝናብም በአብዛኛዎቹ የአገሪቱ አካባቢዎች ሳይታይ ቀረ። እናም በያዝነው የ2008 ዓመተ ምህረት ይሰበሰብ የነበረው ምርት በአብዛኛው አልተገኘም። በተለምዶ የምርት መሰብሰቢያና የጥጋብ ወቅቶች የሚባሉት ታህሳስና ጥርም የእርዳታ መጠየቂያ ጊዜ ሆኑ። መንግስትና አጋሮቹ በዚሁ በታህሳስ 2008 መጀመሪያ ይፋ ባደረጉት የሰብአዊ እርዳታ መጠየቂያ ሰነድ 10.2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው አስታወቁ። የእነርሱን ፍላጎት ለማሟላትም 1.4 ቢሊዮን የአሜሪካ ዶላር እንደሚጠበቅ ገለጹ። እናም በዘንድሮ በልግና ክረምት የዝናብ እጥረት ባይከሰትም ባለፈው ዓመት ጎተራቸውን ያልሞሉና የዘንድሮ ምርት እስኪደርስ የሚጠብቁ ዜጎች አሁንም የእርዳታ ጥገኛ ናቸው። የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽነር ምትኩ ካሳ አክለው እንዳብራሩት የእነዚህን ዜጎች ፍላጎት እስከ መጪው ታህሳስ ለማሟላት ከሚያስፈልገው ገንዘብ እስካሁን የተገኘው 54 ከመቶ ብቻ ነው። በአሁኑ ወቅት የበልግ ምርት ግምገማ እየተካሄደ መሆኑን ያስታወሱት አቶ ምትኩ በዚህ ግምገማ ውጤት መነሻነት የሚያስፈልገው ገንዘብ ሊጨምር ወይም ሊቀንስ እንደሚችል አስረድተዋል።
አሁን ባለንበት 54 በመቶ ተገኝቷል። 46 በመቶ አለ። ይህ 46 በመቶ እስከ ታህሳስ 2009 ድረስ የሚሟላ ነው። ምክንያቱም ስናወጣ አሁን በበልግ አሰስመንቱ እንከልሰዋለን እንጂ አመታዊ ሰነድ ነው። 2016 ተብሎ የወጣ አመታዊ ሰነድ ስለሆነ እስከ ታህሳስ 2009 ድረስ የሚሄድ ነው። ያ ስላለ 46%ቷ ቀሪውን ጊዜ አካታ የምትሞላ ትሆናለች። ሁለታ ደግሞ የሚከለሰው ሰነድም በትክክል 46%ቱን ነው ይዘን የምንሄደው ወይስ የሚጨምር ነገር አለ ወይስ የሚቀንስ ነገር አለ የሚለውን ይዞ ስለሚመጣ 46% ጋፕ ወይንም ክፍተት ያለችውን ብትሆን በዚሁ በክለሳ ውጤቱ መሰረት የምትታይ ነው የምትሆነው።
እስካሁን ከተገኘው ገንዘብ 49 ከመቶ ከመንግስት ከራሱ፣ 51 ከመቶ ደግሞ ከለጋሾች የመጣ መሆኑንም የክረምቱ ወቅት በተለይ ከእርዳታ እንቅስቃሴ አንጻር አስቸጋሪ ሊሆን እንደሚችል ለጋሾች ሲገልጹ ቆይተዋል። ስጋቱ መኖሩን እንደሚያውቁ የገለጹት አቶ ምትኩ ምክንያቱንም አብራርተዋል።
አንደኛ ከሁለት ነገሮች ናቸው መታየት የሚገባው። የክረምት ዝናብ በአገባብ በመጠንና በስርጭት የተሟላ ከሆነ ባወጣጥም የተሳካለ ከሆነ የመኸር ምርታችን 100% ነው የምናሳካው፣ የእንስሳት ሀብቱን አካቶ። ስለዚህ ያ ስላለ የክረምት ዝናቡ ከቅድም ካልኳቸው ከአግረባብ፣ ከመጠን፣ ከስርጭትና ከአወጣጥ አኳያ የተሳካለ ከሆነ የአመታዊ የግብርና ምርት እቅዳችን እናሳካለን። ችግር ሊሆን የሚችለው ምንድን ነው? ቀደም ብዬ እንደገለጽኩት በላኒና ተጽዕኖ ስር የሚያድቅ ከሆነ ቅስፈታዊ ጎርፍ የሚያስከትልና ከአመት አመት የሚፈሱ ወንዞች ከመጠን በላይ ሞልቶ መፍሰስ ለምሳሌ የእርሻ ማሳዎች የሚያበላሽ ከሆነ የምርት ቅነሳ ያስከትላል። የምርት ቅነሳ ደግሞ መከሰቱ በቀጣይነት ከጥር ወር 2009 ዓመተ ምህረት ጀምሮ ለተረጂ እንዲኖር የሚያደርግ ነው የሚሆነው። ሁለተኛው እሱ ነው እንደ ችግር መታየት የሚገባው። ሌላው እንደ ችግር የሚታየው በእርዳታ አቅርቦ ረገድ መንገዶች አስቸጋሪ የሚሆኑባቸው አካባቢዎች አሉ። ለምሳሌ ሰሜኑ ሀገራችን ክፍል ብንወስድ ኦሮሚያ አካባቢ ስንሄድ አስቸጋሪ መንገዶች አሉ፣ ወደ እርዳታ ማካፈያ ጣቢያ አለ መውሰድ። ስለዚህ የመንገዶች መጨቀጭ ሊኖር ይችላል፣ መበላሸት ሊኖር ስለሚችል እነዚህ የመንገዶች ሁኔታ እርዳታውን በተሳለጠ ሁኔታ ለማስገባት አስቸጋሪ ይሆናል ነው። ስለዚህ ለዛም መፍትሄ ያስቀምጠናል። ማለት የክረምት ዝናቡ ተጠናክሮ ከመሄዱ በፊት የሁለት ወርና የሶስት ወር እርዳታ ቀድሞ ማስገባት ሪፖዚሽኒንግ የሚለውን ተከትለን እየሰራን ያለ ነው።
እያስገባችሁ ነው? አስገብታችኋል?
እያስገባን ያለ ነው። ይሄ በራሱ ትልቅ አሁን የተሰጋውን ስጋት የሚፈታ ነው የሚሆነው። ከዛ ሌላኛው የማረገፊያ ጣቢያዎች ችግር ነው። ምክንያቱም የተረጂ ቁጥር እያደገ ስለመጣበት ሁኔታ ስለነበረ ባለፈው አንዳንድ የዳታውን ለማደል በተቋቋሙ ጣቢያዎች ላይ መጋዘን ችግር ነበር። እሱንም ይሄ ራቦል ተብሎ የሚጠራውን ከፕላስቲክ የተሰራ መጋዘን እሱንም በመትከል ችግሩ የፈታ መተናል። ስለዚህ ከለጋሾች የሚነሱት ስጋቶች ቅድም ከመንገድ መበላሸት ጋር ታይዞና ላኔና በሚከፍትበት ሰዓት ለከስፍታይ ጎርፍና ከወንዞች ከመጠን በላይ ሞልቶ መፍሰስ ጋር ተያዘ ችግር ከመኖሩ ጋር ታይዞ ነው።
መንግስት ለድርቁ ምላሽ መስጠት የጀመረው ቀደም ብሎ እንደነበር ያስታወሱት ኮሚሽነሩ አስፈላጊውን ገንዘብ የመደበውም ከሐምሌ 2007 ዓ.ም ጀምሮ እንደሆነ አስታውቀዋል። የለጋሾች ገንዘብ መምጣት የጀመረው ግን የሰባዊ እርዳታ ሰነዱ ባለፈው ታህሳስ ይፋ ከተደረገ በኋላ ነው ባይናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ባለፈው ጥቅምት በደቡባዊ እስራኤል ቤርሳቤ ከተማ በሚገኝ አውቶቡስ ማቆሚያ አጠገብ ኤርትራዊውን ስደተኛ ሀብቶም ዘሮምን ከገደሉ ሰዎች ጋር ተባባሪ ነው የተባለን የእስር ቤት ሠራተኛ አንድ የሀገሩ ፍርድ ቤት በነጻ መልቀቁ ተነገረም። ሳሌም ሰሎሞን ያጠናቀረችው ዘገባ ለአዲሱ አበባ ያቀርበዋል።
የእስራኤል መከላከያ ኃይል አባል የነበረውና የ19 ዓመቱ ኦምሪ ሌቪ በሽብርተኞች ይገደላል። ገዳዩን ለማጣራት በተደረገ ክትትል ሀብቶም በስህተት ይያዝና በፖሊሶች ይደበደባል። በኋላም አንድ የእስራኤል ፖሊስ ተኩሶ ይገድለዋል። የእስራኤል እስር ቤት ተቀጣሪ የሆነው ሃናንያ ሻባትስ የተባለው ፖሊስ አላስፈላጊና ከመጠን ያለፈ የኃይል እርምጃ በመውሰዱና ለኤርትራዊው ሀብቶም ሞት ምክንያት ተደርጎ ይወነጀላል። ግን ከቀረበበት የወንጀል ክስ ነጻ ይባላል። ጠበቃው ዳን ግሮቭስ ደንበኛዬና ሌሎችም የእስር ቤት ሠራተኞች በአውቶቡስ ማቆሚያው ሰፈር ሲያልፉ ረብሻውን ለማረጋጋት ከመሞከር ያለፈ ምንም የፈጸሙት ወንጀል የለም ሲሉ ተከላክለዋል። ይህንኑ ነበር ለቪኦኤ እንዲህ የገለጡት።
ፍርድ ቤቱ የቀረቡለትን መረጃዎች በጥንቃቄ መርምሮ ሲያበቃ ትክክለኛውን ብይን ሰጥቷል። መረጃዎቹም ሲታዩ ከአውቶቡስ ጣቢያው ውጪ እየነዳ እንደነበር ሁኔታው በግልጽ ያስረዳል። ምንም እንኳ ስራቸው ባይሆንና ባይመለከታቸውም መኪናቸውን አቁመው ወደ ውስጥ በመግባት ለመርዳት የሞከሩና ምንም ጦር መሳሪያ ያልታጠቁ ነበሩ።
ተከላካይ ጠበቃው ግሮቭስ ደንበኛቸው ካለፈው ጥቅምት ወር ጀምሮ ከሥራ መታገዱን ገልጠው አሁን ግን ወደ ሥራ ገበታው በመመለስ ሕይወቱን መምራት ይቀጥላል ብለዋል። አሁን የሀብቶም ዘሮምን ቤተሰብ የሚወከሉት ጠበቃ ሊሞር ሉጋዚ ሽብርተኞች አውቶቡስ ውስጥ ሲገቡ ቁጥጥር ባለመደረጉ ቸልተኛነት ነው በማለት የሴኪሪቲውን ጉዳይ በሚመራው ኩባንያ ላይ ክስ ይመሰርታሉ። ክሱ በተጨማሪም ለሀብቶም መሬት ላይ ተጥሎ መደብደብና መሞት ምክንያት የሆነውን ረብሻ ማስቆም በተሳነው የፖሊስ ክፍል ላይም ውንጀላ ተደርጓል። ጠበቃ ሊሞር ለቪኦኤ እንዲህ ነበር ያብራሩት።
In the video footage, you can see clearly that the policeman and
ሀብቶም በቦታው ሲደርስ ምንም አይነት አስፈሪ ሁኔታ አልነበረም። በጥይት የተገደለው ሀብቶም ትጥቅም አልያዘምና ማንም ሰው ሊፈራ ወይም ስጋት ሊያድርበት የሚችል የለም። አደገኛ ነው፣ እኛም ተገቢ እርምጃ ነው የወሰድነው ማለቱ ብቻ ከቶ አይቻልም።
ጠበቃው አክለውም ምንም እንኳ ተከሳሹ ከወንጀሉ ነጻ ነው ቢባልም ሌሎች ተከሳሾች ለፍርድ እንደሚቀርቡ ተናግረዋል። በቪዲዮ ምስሉ ላይ እንደምትመለከቱት ሀብቶምን ቀጥቅጠው ሲገድሉት በግልጽ ይታያል ያሉት ደግሞ ከሊሞር ጋር አንድ ላይ የሚሰሩት ጠበቃ ኦሃድ ፕሪየል ናቸው። ሀብቶም በጥቅምት 18 ቀን ወደ አንድ የመንግሥት መስሪያ ቤት በመሄድ የመኖሪያ ፈቃድ ካገኘ በኋላ ኑሮውን እስራኤል ውስጥ እንዲቀጥል ተፈቅዶለታል ብለዋል ጠበቆቹ። ሀብቶም አንዱ እስራኤል፣ ሌሎቹ አስመራ ውስጥ የሚገኙ በጠቅላላው 6 ታናናሽ ወንድሞች አሉት። እየሰራ ቤተሰቡን የሚረዳው እርሱ ነው። ለራሱ ምንም አያደርግም፣ መዝናናት አያምረውም። ችግር ውስጥ ለሚገኙ ቤተሰቡና ዘመዶቹ በየጊዜው ገንዘብ በመላክ ይረዳቸዋል። ቀደም ሲል በርሺባ ወረዳ ፍርድ ቤት የተመሠረተው ክስ የብሔራዊ ኢንሹራንስ ኩባንያ መሥሪያ ቤት ሀብቶምን የሽብርተኛነት ሰለባ የሚል ዕውቅና እንዲሰጠውና የሶስት ሚሊዮን አዲስ የእስራኤል ሸክል ማለትም 780 ሺህ ዶላር መሆኑ ነው ካሳ እንዲከፈለውም ጠይቋል። ሀብቶም ወደ እስራኤል የገባው በሕገ ወጥ መንገድ ነው በሚል ጥያቄው ውድቅ መሆኑን የእስራኤል ራዲዮ ቢዘግብም ከመንግስት ጋር ቀጣይ ውይይት ይዘናል ይላሉ ጠበቆቹ። ለቤተሰቡ ካሳው እንዲከፈል መንግስትን ጠይቀናል። እስካሁን መልስ አላገኘንም። በወር ጊዜ ውስጥ መልስ ይሰጡናል ብለን እንጠብቃለን ሲሉም አክለዋል።
አዲሱንና ሳሌምን ለዝግጅቱ እናመሰግናለን። በ25 ዓመታት ውስጥ የመጀመሪያው በሶማሊያ ዩናይትድ ስቴትስ አምባሳደር ከትናንት በስቲያ ሰኞ ቃለ መሐላ ፈጽመዋል። አዲሱ አምባሳደር ስራቸውን የሚጀምሩት ሶማሊያ በበርካታ ከባድ ፈተናዎች ተወጥራ ባለችበት ወቅት ነው። የጸጥታው መደፍረስ፣ መጪዎቹ ምርጫዎችና የኬንያው ዳዳቤ ስደተኞች ሰፈር መዘጋት ከአሳሳቢዎቹ ጉዳዮች ጥቂቶቹ ናቸው። ከናይሮቢ ኬንያ ያደረሰን የሪፖርተራችን ጂል ግሬክ ዘገባ አለ። ቆንጅታዬ ታቀርበዋለች።
ባለፈው ሰኞ ስቴፈን ስዋርትስ አምባሳደርነቱን ሊይዙ ቃለ መሐላ መፈጸማቸው በዩናይትድ ስቴትስና በሶማሊያ ግንኙነት አዲስ ምዕራፍ የሚያበስር ነው። አምባሳደሩን ቃለ መሐላ ያስፈጸሟቸው የዩናይትድ ስቴትሱ ምክትል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሶማሊያ ባለፉት 3 ዓመታት ውስጥ ከፍተኛ የመልሶ ግንባታ እርምጃዎችን እንዳስመዘገበች ገልጸዋል።
ይህ ወቅት ብዙ መከናወን የሚቻልበት ብዙ እምቅ እድሎችን የያዘ መሆኑን ከግንዛቤ በማስገባት ወደር የሌለው ብቃት ብቻ ሳይሆን ወደር የሌለው ጥሩ ልብ ያላቸው ዲፕሎማት መርጠዋል።
ዩናይትድ ስቴትስ እስካሁን በሶማሊያ ዲፕሎማት ሳይኖራት የቆየችበት ዋናው ምክንያት የሀገሪቱ መንግስት መፈራረስ እንደነበረ የሚታወስ ነው። ኤምባሲዋን የዘጋችው እንደ አውሮፓውያን አቆጣጠር በ1991 ዓ ም የሶማሊያ ወታደራዊ አገዛዝ ተገልብጦ በተቀናቃኝ ተዋጊ የጎሳ አንጃዎች መካከል ብጥብጥ ሲቀሰቀስ ነው። በ1992 ዓ ም መጨረሻ አካባቢ በወቅቱ የዩናይትድ ስቴትስ ፕሬዚደንት የነበሩት ጆርጅ ኤች ደብሊው ቡሽ በጊዜው በድርቁና በርስ በርስ ምጥብጥ ምክንያት በተከሰተው ከባድ ረሃብ የተጠቁትን ሶማሊያውያን በመርዳት የተባበሩት መንግስታት ድርጅት የሰብአዊ እርዳታ ተልእኮን እንዲያግዙ አሜሪካውያን ወታደሮችን ልከው ነበር። ይሁን እንጂ የሀገሪቱ ሁኔታ ከአስር ወራት በኋላ እጅጉን አቆለቆለ። ሞቃዲሾ ላይ ሽምቅ ተዋጊዎች 2 የዩናይትድ ስቴትስ ሄሊኮፕተሮችን መትተው ጣሉ። 18 አሜሪካውያን ወታደሮች ተገደሉ። ሶማሊያ ለ20 ዓመታት በጦርነት ስትታመስ ቆይታ ከ4 ዓመታት በፊት ነው በ2012 ዓ ም እንደ አውሮፓውያን አቆጣጠር ጥቂት ልትረጋጋና ዓለም አቀፍ ድጋፍ ያገኘ መንግስት ልትመሰርት የቻለችው። ይሁን እንጂ ጽንፈኛው ቡድን አልሸባብ በሞቃዲሾና በሌሎችም አካባቢዎች ጥቃቶች ማካሄድ በመቀጠሉ ሀገሪቱ አሁንም የጸጥታ ችግር አልተለያትም። አዲሱ ተሿሚ አምባሳደርም ስለዚሁ ጉዳይ አውስተዋል።
የሶማሊያ መሪዎች አልሸባብን ድል ለመምታትና አገሪቱን አንድ ለማድረግ ጠንካራ ብሔራዊ የጦር ሰራዊት የሚመሰረቱበት ወቅት አሁን ነው።
ናይሮቢ ነዋሪው ሶማሊያዊ አብዲ ዳሂር ሞሐመድ ሲራድ ለሶማሊያ ጸጥታን ማስፈን ቁልፍ ጉዳይ መሆኑን ያምናሉ። የዩናይትድ ስቴትሱ አምባሳደርም ቅድሚያ ትኩረታቸው እንዲያደርጉት ይፈልጋሉ።
ዩናይትድ ስቴትስ የሶማሊያን ብሔራዊ የጦር ሰራዊት በመገንባት ረገድ መርዳት ይኖርባታል። እንደዚያ ሲሆን አገሪቱ ሰላሟን ከሚበጠብጡ ማንኛውም ወገኖች ጋር ታግላ ራሷን ነጻ ማውጣት ትችላለች።
ለፊታችን ነሐሴ ወር የታቀዱት የሶማሊያ ምርጫዎች ለሀገሪቱ ከፍተኛ ስራ የሚጠይቁ በመሆናቸው አንዳንድ ሶማሊያውያን የዩናይትድ ስቴትሱ አምባሳደር ቀደም ብለው ስራቸውን በተረከቡ ጥሩ ይሆን ነበር ይላሉ።
ከአንድ ዓመት በፊት ቢመጡ ኖሮ ጥሩ ነበር። ምክንያቱም አሁን ምርጫው የቀረው 1-2 ወር ብቻ ነው። የምርጫ ማስፈጸሚያ አቅርቦትና አደረጃጀትን በተመለከተ ብዙ ለመስራት ጊዜ የለም።
አዲሱን አምባሳደር ከሚጠብቋቸው በርካታ ፈተናዎች አንዱ ኬንያ ወደ 300,000 የሚጠጉ ሶማሌ ስደተኞች ያሉበትን የዳዳቡን የስደተኛ ካምፕ እዘጋለሁ ማለቷ መሆኑን አንድ ሶማሊያዊ ተንታኝ ይገልጻሉ።
The road ahead, it's a very, very complicated one. መጪው ሁኔታ እጅግ በጣም የተወሳሰበ እንደሚሆን ነው። ነገር ግን እርሳቸው ብልህ ከሆኑና የክልሉ ሁኔታ ከተረዱ ማለትም የሶማሌዎችን ማህበረሰብ ባህሉን ከተረዱት ችግሮቹን በቀላሉ ይወጧቸዋል። መልካም እድልም እንላቸዋለሁ።
ይሁን እንጂ አዲስ ተሿሚው አምባሳደር የሚኖርባቸው የሥራ ኃላፊነት በየቀኑ እየጨመረ ከመምጣቱ አኳያ ከመልካም እድልም በላይ ሳያስፈልጋቸው የሚቀር አይመስልም።
ክቡራትና ክቡራን አድማጮች በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ነው እያደመጣችሁ ያላችሁት። እንዲሁም በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ19ና በ49 ሜትር ባንድ አጭር ሞገድና በናይል ሳትም ጋቢና በሚል ርዕስ የሚተላለፍላችሁ ዝግጅት አለ። ተከታተሉን። ዌብሳይታችን amharic.voanews.com ነው። የመጨረሻ ዝግጅቶችና ዘገባዎቻችንን ታገኛላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የምሽቱ የፕሮግራሙ መሪ ብርሃን ኃይሉ ነች። ቴክኒሻኑ ማርክ ፈርገሰን ነው። አስተናጋጆቻችሁ እኔ ሰሎሞን አባተና
አዳነች ፍስሐዬ ነን።
አሁን ከምሽቱ 3 ሰዓት ከ36 ደቂቃ ሆነ አዲስ አበባ ላይ። ዋሽንግተን ዲሲና በአካባቢዋ ደግሞ ሐሙስ ሰኔ 23 2008 ዓ.ም ከቀኑ 8 ሰዓት ከ36 ደቂቃ ነው። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። እስቲ በጥቂቱ አሁን ሙዚቃ ጨለፍ አድርገን እናስደምጣችሁ። ድንቁን ተወዳጁን ተናፋቂውን መልካሙ ተበጀን እንጋብዛችሁ። እረ መላምቱ እናመሰግናለን መልካሙ። መቼም በርከት ላለ ጊዜ ይዘን አየር ላይ ብንቆይ ደስ ባለን ነበረ። አይነጥፍም መቼም ጣዕሙ። እናመሰግናለን በድጋሚ። አሁን 3 ሰዓት ከ38 ደቂቃ ሆነ። የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች።
የሶማሊያ ባለሥልጣኖች እንደሚሉት ሞቅዲሾን ከአፍጎዬ ጋር በሚያገናኘው መንገድ በአንድ የህዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ ቢያንስ 20 ሰዎች ተገድለዋል። አውቶቡሱ የተመታው መንገድ ላይ በተቀበረ ፈንጂ ሲሆን ሙሉ በሙሉ እንደጋየ ባለሥልጣኖች ጠቁመዋል። ዩናይትድ ስቴትስ ህገወጥ በሆነ መንገድ ሰዎችን ከአገር አገር የማሸጋገር ተግባርን ለማቆም ጥረት አያደርጉም በሚል ዝርዝር ውስጥ በፈረጀቻቸው ሀገሮች ላይ 8 ሀገሮች ጨምራበታለች። በዓለም ደረጃ የሚደረገው ሰዎችን የማሸጋገር ንግድ 150 ቢሊዮን ዶላር ገቢ እንደሚያስገኝ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በዋናነት ከመዘገባቸው 27 ሀገሮች መካከል ኡዝቤክስታን፣ ቱርክሜንስታን፣ ሚያንመር፣ ሄይቲ፣ ጅቡቲ፣ ፓፑዋ ኒውጊኒና ሱዳን፣ ሱሪኔም ይገኙባቸዋል። ኢራቅ ላይ ከ5 ልጆች አንዱ ሞት፣ ጉዳት፣ የወሲብ ጥቃት፣ መጠለፍና በግዴታ ለውትድርና የመመልመል አደጋ እንደሚገጥማቸው የተባበሩት መንግስታት ድርጅት የልጆች መርጃ አገልግሎት ገልጿል። የኢራቅ ልጆች በተኩስ ቀጠና ላይ ነው ያሉት፣ በተደጋጋሚ ኢላማ ይደረጋሉ ሲሉ በኢራቅ የተባበሩት መንግስታት ድርጅት የልጆች መርጃ አገልግሎት ተወካይ ፒተር ሃውኪንስ ጠቁመዋል።
አመሰግናለሁ አዳነች። ለሰዓቱ ዋና ዋና የዓለም ዜና ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። የኤድስ መረጃ ማዕከል ለመንግሥት ተሰጠ፣ ቀጣዩ ዘገባ ነው።
የዩናይትድ ስቴትስ የዓለም አቀፍ የልማት አገልግሎት ዩኤስኤአይዲ ብሔራዊ የኤድስ መረጃና የምክር አገልግሎት ማዕከልን ለኢትዮጵያ መንግስት አስረከበ። ባለፉት 12 ዓመታት ዩናይትድ ስቴትስ በኢትዮጵያ ውስጥ ከኤድስ ጋር በተያያዙ ከ2 ቢሊዮን ዶላር በላይ መርዳቷ ተጠቁሟል። ከኤችአይቪ ኤድስ ጋር ለተያያዙ ጉዳዮች ብቻ ይውሉ የነበሩ የማዕከሉ አገልግሎቶች ለሌሎች ብሔራዊ የጤና አገልግሎትም ክፍል እንደሚሆኑ ተገልጿል። መለስካቸው አመሃ ዝርዝሩን ይዟል።
ዛሬ ረፋዱ ላይ በጤና ጥበቃ ሚኒስቴር በተካሄደ ስነ ስርዓት የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ከጆንስ ሆፕኪንስ ዩኒቨርሲቲ የተግባቦት መርሃ ግብሮች ማዕከል ጋር በመሆን የኤጀንሲውን የጤና ተግባቦት አቅም ግንባታ የጋራ ፕሮጀክትን ቁልፍ የአገልግሎት ዘዴዎች በጤና ጥበቃ ሚኒስቴር በኩል ለኢትዮጵያ መንግስት አስረከበ። ይህ በጆንስ ሆፕኪንስ ዩኒቨርሲቲ የሚመራው ፕሮጀክት የያዛቸው ቁልፍ የአገልግሎት መስጫ ዘዴዎች ብሔራዊ ወገን የጥሪ ማዕከልን፣ በኤድስ ዙሪያ የተለያዩ ግብዓቶችን የሚያቀርብ ቤተ መጻሕፍትን፣ በርካታ አድማጮች ያላቸው ኤች አይቪን በመከላከል ላይ የሚያተኩሩ የሬዲዮ ፕሮግራሞችንና በጤና ጥበቃ በኩል በማኅበራዊ ባህሪ ለውጥ ዙሪያ የሚሰጡ ሥልጠናዎችን ጨምሮ ዘርፈ ብዙ እንቅስቃሴዎች የተካተቱበት ነው። ዛሬ ለኢትዮጵያ መንግስት የተላለፈው የዩናይትድ ስቴትስ ዓለም አቀፍ ኤጀንሲ ብሔራዊ የኤድስ መረጃና የምክር አገልግሎት ማዕከል ላለፉት 2 ዓመታት የዘለቀ መርሃ ግብር ይሁን እንጂ ዩናይትድ ስቴትስ በኢትዮጵያ ውስጥ ኤድስን ለመከላከል በተደረገው ርብርብ ላለፉት 14 ዓመታት ያህል እንደሰራች የዩኤስኤአይዲ በኢትዮጵያ ዲሬክተር ዴኒስ ዌለር አስታውሰዋል።
በእነኚህ ባለፉት 14 ዓመታት ውስጥ የዩናይት ስቴትስ መንግሥት እዚህ ኢትዮጵያ ውስጥ የኤች አይቪ ኤድስን ለመመከት 203 ቢሊዮን ዶላር ወጪ አድርጓል። ይህም ኤች አይቪ ኤድስ በደማቸው ያለ ወይም በዚህ ሳቢያ ለተለያዩ ተጽዕኖዎች ወይም የህመም ሁኔታዎች ለተጋለጡ ሰዎች ለሚደረጉ እንክብካቤዎችና የመከላከል ሥራ ጭምር የዋለ ነው።
በኤድስ ዙሪያ የተለያዩ አገልግሎቶችን ሲሰጥ የቆየው የዚህ ማዕከል አንዱ ዋና ክፍል የጥሪ ማዕከሉ እንደሆነ በርክክቡ ሥነ ሥርዓት የተሰራጨው የጽሑፍ መግለጫ ይናገራል። በወር እስከ 300 ሺህ ጥሪዎችን ሲያስተናግድ መቆየቱንም ያስረዳል። በተለይ ስለ ኤች አይ ቪ ኤድስ ምንነት ለመረዳት ለሚፈልጉ ሰዎች ምን ያህል እንደጠቀመ የጠቆሙት ዴኒስ ዌለር ወደፊት በሀገሪቱ ከዚህም የሰፋ አገልግሎት ሊሰጥ እንደሚችል ጠቁመዋል።
ይህ የስልክ ጥሪ መቀበያ ማዕከል ኤች አይ ቪ ኤድስ ምን እንደሆነና በዚህም ረገድ ምን ማድረግ እንደሚቻል ለመረዳት እጅግ አስፈላጊ ነው። በዚህ ማዕከል አማካኝነት በቂ መረጃ የሚሰጣቸውን ሰው ያገኛሉ። እናም በኤች አይ ቪ ኤድስ ላይ ያተኮሩ የነበሩ የማማከርና ሌሎች አገልግሎቶችም አሁን ወደ መንግስት ሲዘዋወሩ ሌሎችንም ህብረተሰብን የሚጎዱ ወይም ለበሽታ የሚያጋልጡ ተላላፊ የህመም ሁኔታዎች ሆኑ የማይተላለፉ በሽታዎችን ለመዋጋት የሚውሉ አገልግሎቶች ይኖራሉ።
በጤና ጥበቃ ሚኒስትር ዴኤታ ዶክተር ከበደ ወርቁ በበኩላቸው ይህ ሂደት በአሁኑ ጊዜ በህዝብ ጤና አገልግሎት አሰጣጥ ረገድ የያዘውን አቅጣጫ አመላክተዋል።
በዚህ ሂደት አሁን ከፕሮጀክቱ ቀጣይነት ወዳለው የመንግሥት መርሃ ግብር ሆነው ወደሚካሄዱበት ደረጃ ደርሰናል። የመረጃና ኮሚኒኬሽን ቴክኖሎጂ ሚኒስቴር በዘረጋው መሪ ዕቅድ መሠረትም የስልክ ጥሪ መቀበያ ማዕከሎቹ የግድ አስፈላጊ የሆኑ አገልግሎቶች መስጫዎች ናቸው።
የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ አሁንም እነዚህንና መሰል የጤና አገልግሎቶችን በተመሳሳይ መልኩ በጆንስ ሆፕኪንስ ዩኒቨርሲቲ በሚተገበረው የጤና ተግባቦት እንቅስቃሴ በኩል መደገፉን እንደሚቀጥል ለማወቅ ተችሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁን ደግሞ ባህልና ማህበረሰብ ይቀርባል።
በቀደመው ውይይታችን እልባት ካደረግንበት ነው የምንቀጥለው። የሳይንስና የኪነጥበብ
ለተፈጠረው የድምፅ መምታታት ይቅርታ እንጠይቃለን። በልዩ ፕሮግራሞች ምክንያት ለዛሬ የተሻገረ ቅንብር ነው ባህልና ማኅበረሰብ ለምሽቱ ይዞ የቀረበው። ከኪነ ጥበብ ባለሙያና ከሳይንስ ሰው ጋር የተጀመረው ወግ ነው። በሚኖርባት በምዕራብ ካናዳይቱ ካልጋሪ ከተማ በአንድ በተዘጋጀ መርሃ ግብር አማካይነት ለአንድ ዓመት በከተማይቱ አደባባይ የሚሰቀሉ የቅብና ግዙፍ የግድግዳ ላይ ስዕሎችን እንደሰሩ ከተመረጡ የኪነ ጥበብ ባለሙያዎች አንዱ ለመሆን በቅቷል የዛሬው የባህልና ማኅበረሰብ እንግዳ። ለማኅበረሰብ ጠቀሜታ ባበረከታቸው ልዩ ልዩ የጥበብ ሥራዎቹ ሳቢያም ለዕውቅናና ለአድናቆት የበቃ ወጣት ሰዓሊ ነው ሲሳይ ሽመልስ።
ዝንባሌና የሚጋሩት የሕይወት ምልከታ ይበልጥ ያቀራረባቸው ይላቸዋል የባህልና ማኅበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ሁለተኛውን እንግዳውን ዶክተር ጌታቸው አሰፋን ሲያስታውቀን። ዶክተር ጌታቸው የወጣቱ ሥራዎች በማኅበረሰቡ ውስጥ ተገቢውን የአክብሮት ስፍራ እንዲያገኙ በተደረገ ጥረት ዙሪያ ነበር የቀድሞ ውይይታቸው ያተኮረው። የምሽቱ ቅንብር ደግሞ የሳይንስና የምርምሩ ሰው ከጥበብ ባለሙያው ጋር በትብብር በሚሰሯቸው ስለ ማኅበራዊ ፋይዳ የዋለ ጥረት ዙሪያ ያተኩራል።
በቀደመው ውይይታችን እልባት ካደረግንበት ነው የምንቀጥለው። የሳይንስና የኪነ ጥበቡን ሰው ስላስተባበረች መጽሔታችሁ አብሮነት ሲሳይ ባጭሩ በምታስተዋውቀን እንንደርደር።
ዶክተር ጌታቸውና እኔ አብረን የምንሰራ መጽሔት አገልግሎታ ለዚህ ከተማና በአቅራቢያው ላሉ አፍሪካውያን ሁሉ ነው እና ይቺ መጽሔት ሰፊ ድምፅ ሆና ተሻግራ የምትሄድ ዓለም አቀፋዊ እውቅና የምታገኝ በዚህ በኖርዝ አሜሪካ በሰፊው የምትሰራጭ እንደምትሆን ተስፋ አለን። እዛ ላይም እየሰራን ነው።
መልካም። ወደ ዶክተር ጌታቸው ልለፍ። ዶክተር ጌታቸው የሳይንስም ሰው ቢሆን ጥበቡ ማርኮታልና ወዲሁም ደግሞ ከሲሳይ ጋር የምታዘጋጁት መጽሔት አለ። ይሄ የመኖር ትርጉም ፍለጋ የሚመስለው ሲሳይ በፍቅር የገለጸውን መንፈስ እንዴት ነው የሚመለከቱት?
ያው እንዳልከው ነው አሉላ፣ እኔ እዛ ውጭ ነኝ። ግን ምንድነው ከሲሳይ ጋር ያግባባንም ነገር ምናልባት መጀመሪያ የተዋወቅነው ሁለታችንም አዲስ ሆነለት የሆነ የምናበቢያ መድረክ ነበረ ያዘጋጀ ነው። ማለት የራሳችን ግጥምም ይሆናል ጽሁፍ፣ ወግ እንደዚህ።
እርሶ ቀድሞውንም የስነ ጽሁፍ ወይ የስነ ጥበብ ዝንባሌም አለዎት ማለት ነው? ይጽፋሉ፣ ይገጥማሉ?
ትንሽ ትንሽ ወግ መጽሐፍ እንዲህ ግጥም እንደዚህ ይወዳለኝ እና እዛ ተገናኝተን በቃ ከዛ ወጥተን ነው ወደ መጽሔቱ ዝግጅት የገባን። ምናልባት ሲሳይ የሚያነሳው ይሆናል እና ያ አሁን ሲሳይ በትህትና እየገለጸው ያለው አሁን የፍቅሩን እንደዛ የማህበረሰብ አገልግሎቱን ይሄም አሁን መጽሔቱን ስናዘጋጅ በነገራችን ላይ ከሲሳይ ጋር የተለያየ መነሻና የተለያየ የሚያለያዩ ነገሮች ይኖራሉ። በዚህ በማህበረሰብ አገልግሎትና በአንድ አይነት ራዕይ ልበለው አንድ ሆነን የወጣ ነው። ከዛ ከመነባቢያ መድረኩ ወደ መጽሔቱ ሁለትም የመጣው እና ይሄ የፍቅር የሚለው ምናልባት እሱ እድለኛ ነው። በቀለማት በተለያየ በብሩህ ነገሮች እና በሚስቱ ነገሮች ይገልጻል። እኔ ደግሞ በቀጥታ እሁድ ሰንበት ማለት ሳያስፈልገው እሱ የሚገልጻቸው ነገሮች በመደሰት እና በማክበር ይህንንም አይነት አብሮ እውቅና እንዲያገኝ ከማድረግም አንጻር አብሬው ከጎኑ አለው ማለት ነው እና የሚናገራቸው ነገሮች በተግባርም የሚገልጻቸው ነገሮች ናቸው፣ በስራውም የሚገልጻቸው ነገሮች ናቸው።
ለተፈጥሮ ቀረብ ያለው ሙያውም ጎራ የሚያደርገው ይመስለኛል። ጥናቶ ተፈጥሮና አካባቢን የሚመለከት መሆኑ ራሱ እንዳይርቅ ያደርገዋል። ይሁንና ሳይንስና ጥበብ አንዳንዴ በግድ የተሰመረ በሚመስል መስመር እንለያቸው እንጂ እንዲህ አሁን በእናንተ ስራና ጅምሮች ውስጥ እንደሚታየው አንዱ ሌላውን የሚይዝ የሚጨብጥም ይመስላል። ሲሳይላንተስ ዶክተር ጌታቸው ይዘውት የሚመጡት የተፈጥሮ ሳይንስ ጥናት በጥበብ ውስጥ ምን ገጽታ ይኖረዋል? ስትተባበሩ አብራችሁ ስትሰሩ ምን ይዞ ታገኘዋለ?
በጣም ትልቅ ነገር ነው በእውነት። ዶክተር ጌታቸው የሳይንስ ባለሙያነቱን ጽሑፉን አንብቦ የሚሰራቸውን የሚጽፋቸውን ወጎች እያነበበ ሰው በሳይንስ እንደዚህ አሁን በሚሰራበት በጣም የተጠመደ እና ወደዛ በጣም ያዘነበለ ሰው ነው ብሎ ለማለት እስኪከብደው ድረስ የሚያደርግ ልዩ የሆነ ውበት ያላቸው ጥልቅ አመለካከቶች የሚያስደንቁ ስራዎች ናቸው። ብዙዎቹ በመጽሔቶቻችን ውስጥ ተካተዋል። ድሉን ላገኙ ሰዎች ይሄ አዲስ ነገር አይደለም የምናገረው። ድረገጻችንም ይህንን ስራዎች ለብዙ ሰዎች እንዲያስተዋወቅ እያመቻቸን ነው፣ በሰፊው ማለት ነው፣ በተለያየ ቦታ እንዲታይ እና ዶክተር ጌታቸው በጣም ጥልቅ ተመልካች ነው። የሚያስደስቱ ስራዎችን የሚሰራ ሳይንስንም ጥበብንም አቻችሎ የሚሄድ ሰው ነው። ለእኔ ነው የሚገባኝ። በጣም በጣም ደስተኛ ነኝ እና በአክብሮት ነው አብሬው እዚህ ግልጋሎት የቆምኩት።
ግሩም መስተጋብር ይመስላል። እስኪ ስለ መጽሔታችሁም አውጉን። መጽሔታችሁ አብሮነት በምን አይነት ቋንቋዎች ይታተማል? ከአማርኛ ውጭ በእንግሊዝኛም ይታተማል? በይዘት ደረጃ ምን አይነት ስራዎችን ያንጸባርቃል? ምን ያህል ጊዜ ሆነው? እንደው ባጭሩ ስለ መጽሔታችሁ ብታስተዋውቁ ነው።
ኦኬ፣ አብሮነት መጽሔት አሁን ለጊዜው በእንግሊዝኛና በአማርኛ የተዘጋጁ ጽሁፎችን ነው ይዛ የምትወጣው። አብሮነት የሚለውን ርዕስ እንድናወጣ ምክንያቶች አሉ ከጀርባ። እኔ ስነ ጥበብ ትምህርት ቤት በመማር ጊዜ አዲስ አበባ ሁሌም ሮብ እረፍት ሰዓት ላይ የምናዘጋጃት እዛው የተማሪዎች ስብስብ አድርገን የምናያት ትንሽ ክበብ ነበረች እና ስሟ አብሮነት ነበር። ቃሏ በጣም ወዳት አለው በተለያየ ሲኖኒም የሚባለው ተመሳሳይ ትርጓሚ ያላቸው የሚባሉ ቃላቶች እና አንድነት፣ ህብረት፣ አብሮ መሆን የመሳሰሉ ቢሆንም አብሮነት ይዘተ ቀለሟ ብዙም በሌሎች አይነት ሁኔታዎች ያልተረዘረዘች ነች እና በጣም ወዳት ቃል ነች እና ያንችን ቃል ይዤ ወደ መጽሔቱ ሀሳብ መጥቼ ዶክተርን ሳካፍለው በጣም በሚያስገርም ሁኔታ ነው ለቅሱ ውስጥ ያለውን ነገር ነው በቃ በምሳሌ ያቀረብኩለት እና በጣም በደስታ ነው። ሁለታችንም ጀመርን። 4 ዓመት ያህል ሆኖናል። አሁን
መጽሔታችሁ በየምን ጊዜ ነው የሚወጣው?
በየ3 ወሩ ነው። አሉ ብዙ መሰናክሎች፣ ቀላል አይደለም። ጊዜያችንን ጠብቀን ለመውጣት የምታገልበት ብዙ ሁኔታ አለ። ብዙ አስቸጋሪ ምዕራፎች አሉብን። ግን ይሁን እንጂ መጽሔቷ በደንባችን መሰረት በየ3 ወሩ ነው እየታተመች የምትወጣው። መሰረታዊ ነገሩ ምንድን ነው ካልን ሃይማኖት ዘር እነኚህ ሁሉ ታቡ ናቸው። እነኚህ ሁሉ አይነኬ ናቸው ለእኛ ለመጽሔታችን ስራ። ምክንያቱም ህብረተሰቡን በእኩልነት ለማገልገል የማንንም ወገን ላለመወከል የማድረግ ነገር ነው አላማችን። ይህንንም ነው እያደረግን እየሰራንበትም ያለ ነው። እግዚአብሔር እስካሁን ረድቶናል። ቀጥሎም እንደዚሁ እየረዳ እንደምንቆይ አምናለሁ። ሌሎች ነገሮችን ደግሞ በተመለከተ ዶክተር የሚለውን
እሺ አርቲስት ሳይ እንደገለጸው ነው። በነገራችን ላይ በሰላምታ መጽሔት ብቻ እናየው የነበረው አገር ቤት የህትመት ጥራትና የወረቀትም የቀለማትም እንደዛ ውህደት ነው። በሱ ጥበብና ዲዛይን ያው የምትወጣው እና የይዘትና የገጽ የእያንዳንዱ ገጽ መልክ ጥራት እንዲኖረው ተደርጎ ነው የሚወጣው እና እዛ ላይ ምንድን ነው ያለው? አፍሪካን በማዕድነት የጠረጴዛ ላይ ለምግብ አፍሪካን በማዕድነት ማቅረብ ወይም መግለጥ ብለን ነው የተነሳ ነው። እና ለምንድን ነው አፍሪካ ያልነው? ቅድም ያልኩት የድምፅ ጉዳይ አለ። አሁንም ድምፅ ወሳኝ በሆነበት ሀገር መሰባሰብ፣ አብሮ መሆን ይጠይቃል እና ድምፅ ባነሰ ቁጥር ያው ድምፅ ከሌለ የለህም፣ የማትታይ ከሆንክ የለህም እና የማትሳተፍ ከሆንክ ስለሌለ ያንን ከማጉላት አንጻር የአፍሪካ ድምፅ አድርገን የወሰድ ነው እና ይህንንም አማርኛ ለምሳሌ ምንድን ነው በተለያዩ ቦታ ስናስተዋወቅ ስለ መጽሔቱ የምንነግራቸው የሴም ቋንቋዎች ከሆኑት ከአረብኛ ቀጥሎ በዓለም በስፋት በሁለተኛ ደረጃ የሚነገር የራሱ ፊደል ያለው እና አፍሪካዊነቱ ከነ ፊደሉ ከነ ቋንቋ ይመጣል። ከዛ ደግሞ ባለን አሁን እኛ ሁለታችን ማድረግ በምንችለው እኛ ደግሞ ከዛ ውጭ ላሉ አፍሪካውያን እንዲሸፍን ነው እና መጽሔቱ ውይይቱን በምታይበት ሰዓት እንዳልኩት ነው እንደ ጠረጴዛው ዝርግ ምግብ ዝክረ ጥበብ የሚል አምድ አለ። እዚህ ስንኖር የሚል አምድ አለ። እዚህ ስንኖር በእንግሊዝኛው ሂር ኤንድ ናው ነው ያልነው። ሰዎች እዚህ ሲኖሩ በበጋ፣ በጸደይ፣ በክረምት ምን ማወቅ አለባቸው? ወቅታዊ የሆኑት ጉዳዮች ምንድን ናቸው? ለምሳሌ ከታክስ ጋር በተያያዘ ሊሆን ይችላል። የተለያዩ ስራ መፈለግ፣ የትምህርት እድሎች ምንድን ናቸው? ለህፃናት ለልጆች መጠንቀቅ ያለባቸው ምንድን ነው የሚል እንሸፍናለን እዚህ ስንኖር ስር ማለት ነው። ዋናው ጤና የሚል አለ፣ የስኬት አርአያ የምንለው አለ። ይሄ ደግሞ በተለያየ መስክ ከሴት ከወንዱ ከንግድ ከሞያው ከተለያየ ቦታ የተሳካላቸው ልጅን በማሳደግ ቢሆን የተሳካላቸውን የእኛን ሰዎች ማክበር በሌላ ሰው አርአያነታቸው የስኬት አርአያነታቸው እንዲታወቅ ማድረግ የምናደርግበት አለ። ዞላ ወጎች የምንለው አምድ አለ። የተለያየ ስነ ጽሁፍ ወጎች የምንጽፍበት የኢኮኖሚ አምድ አለ። አሁን እንደምታውቀው ኢኮኖሚ ሲወርድ ብዙ ሰው ይፈናቀላል ከስራ። እዛ ላይ ሰዎች ማድረግ ያለባቸውን ምክር የሚለገስበት አለ። እንዲሁ ለህፃናት ለእንቡቶቻችን ብለን የፈጠርነው አምድ አለና እነዚህ ከሞላ ጎደል የተወሰኑትን የሚገልጹ ናቸው እና ምናልባትም ለአድማጮች ሊመስል እንደሚችል ያሳያሉ ይፋረጋልና።
አድማጮች፣ የአሉላ ፕሮግራም አላበቃም፣ በሌላ ጊዜ ይዞ ይቀርባል። አሁን ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዛሬ ወደ 160 ሚሊዮን የዓለም ሕዝብ ወይ በገዛ አገሩ ውስጥ ተፈናቃይ ሆኗል አሊያም ስደተኛ ሆኗል። ከነዚህ መካከል አንዳንዱ አገር ውስጥ ያለውን አመጽና ጦርነት ሽሽት የተሰደደ ሲሆን፣ ሌላው ረሃብና ቸነፈር ሽሽት የተሰደደ ነው። ይህም ከሁለተኛው የዓለም ጦርነት ፍጻሜ ወዲህ የተከሰተ ትልቁ የዓለማችን ሰብአዊ ቀውስ ተብሏል። ከሚፈናቀሉት መካከልም ገሚሶቹ ከ18 ዕድሜ በታች የሆኑ ሕፃናት ናቸው። ሲቪሎች ከቤት ንብረታቸው እንዲፈናቀሉ የሚያደርጉ ቀውሶች በእጥፍ የሚጎዱት ሕፃናትን ነው። ምክንያቱም ሰላማቸው ተጠብቆ የሚኖሩበትን አካባቢ ጥለው ሲሰደዱ በወደፊት ሕይወታቸው ላይም አሉታዊ ውጤት ያስከትላልና። ከዚያ አኳያ የሚደረግ የሰብአዊ እርዳታም የሕፃናትን ሕይወት አስተማማኝ አያደርግም። ቀውሶች እየበዙ በሄዱ መጠን ይላሉ በዩናይትድ ስቴትስ የዓለም አቀፍ የልማት ድርጅት ትምህርት ዲሬክተር ሮድሪጎዝ ፔሬስ። አያሌ ቤተሰቦች በአማካኝ ለ20 ዓመታት ተፈናቃይ ይሆናሉ። ሕፃናት ከቤታቸው ተፈናቅለው ዕድሜያቸውን ያለ ትምህርት ይገፋሉ። ይህ በሚሆንበት ጊዜ ደግሞ አንድ ያልተማረ ለማኅበረሰቡም አንድም አስተዋጽኦ ያላደረገ ትውልድ አፈራን ማለት ነው። ዛሬ በ35 አገሮች ውስጥ ዕድሜያቸው ከ3 እስከ 18 ዓመት የሆነ ወደ 75 ሚሊዮን ያህል ሕፃናት አስቸኳይ የትምህርት እርዳታ ይሻሉ። ለዚህ ነው ዩናይትድ ስቴትስ መንግስት ግጭት ባለባቸው አገሮች ያሉ ሕፃናት ትምህርታቸውን እንዲቀጥሉ የሚያስችል አዲስ እቅድ የጀመረው። ዛሬ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ስደተኞች የተቋረጠ ትምህርታቸውን እንዲቀጥሉና የሙያ ስልጠናም አግኝተው ወደ ስራው ዓለም የሚሰማሩበት ሁኔታ ማመቻቸት የጀመረው። የዩናይትድ ስቴትስ ኤምባሲዎችና ቆንስላዎችም ከአካባቢው ትርፍ አልባ ድርጅቶች ጋር በመተባበር እነዚህ የሙያ ትምህርቶች የሚሰጡበትን ሁኔታ ያመቻቻሉ። ሕፃናት በማይመች ሁኔታ ውስጥ እንኳ ሆነው ትምህርታቸውን መቀጠል ይችሉ ዘንድ የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ትምህርት ይቆይ አይባልም የተሰኘ ዘመቻ ጀምሯል። ትምህርትና ዳገት እያረፉ ነው የሚለውን ያረጀና ያፈጀ አባባል በሚቃረም መልኩ ማለት ነው። ግቡ ደግሞ ቀጣይነት ያለው ትምህርት ለመስጠት እንደሆነም ተመልክቷል። ለስደት የተዳረጉ ሕፃናት የትምህርት ዕድል ሊነፈጋቸው እንደማይገባ ማረጋገጥ አጣዳፊ የሆነ ጉዳይ ነው። ትምህርት ይቆይ አይባልም በሚል መርህ የሚካሄደው ዘመቻ ለትምህርት አስፈላጊ የሆኑ አቅርቦቶችን የሚያመቻች ነው ሲሉ በዩናይትድ ስቴትስ የዓለም አቀፍ የልማት አስተዳዳሪ ጌል ስሚት አስገንዝበዋል። ዩናይትድ ስቴትስ ለትምህርት ይቆይ አይባልም የ20 ሚሊዮን ዶላር እርዳታ ሰጥታለች። ወዳጆቻችንና ሸሪኮቻችንም ሁሉ የሕፃናትን የወደፊት ዕድል ብሩህ ለሚያደርገው ለዚህ ዘመቻ ስኬታማነት እንዲረባረቡ ጥሪ እናደርጋለን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች፣ ዝግጅቶቻችን ወደ መጠናቀቁ ናቸው። አጠራጠር ያሉ መረጃዎችን እናካፍላችሁ። ከምንዛሪ እንነሳ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ70 ሳንቲም ተመንዝሯል። ዛሬ የመግዣ ዋጋ 22 ብር ከ40 ሳንቲም ነው። አንድ ዩሮ 23 ብር ከ99 ሳንቲም፣ አንድ እንግሊዝ ፓውንድ 28 ብር ከ74 ሳንቲም ነው። ነገ አርብ ሰኔ 24 2008 ዓመተ ምህረት አዲስ አበባ ዝናባማ እንደምትሆን ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት የተገኘ ትንበያ ይጠቁማል። ከፍተኛ ሙቀቷ የከተማይቱ 22 ዝቅተኛ 12 ዲግሪ ሴልሺየስ ይሆናል። በነገራችን ላይ ከሰመራና ከጎዴ በስተቀር አብዛኞቹ የሀገሪቱ ክፍሎች ዝናብ እንደሚያገኙ ነው ትንበያው የሚጠቁመው። በኢትዮጵያ ከፍተኛው ሙቀት የሰመራው 42 ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 10 ዲግሪ ሴልሺየስ ይሆናል። ሰሞኑን በታሪክ ውስጥ ቃኘት ስናደርግ ደግሞ በ1968 ዓ ም የተወለዱት የአጼ በካፋ ባለቤት የነበሩት እቴጌ ምንትዋብ ወይም በክርስትና ስማቸው ወለተ ጊዮርጊስ ያረፉት በ67 ዓመት ዕድሜያቸው ሰሞኑን ነበር፣ ሰኔ 20 በ1765 ዓ ም
አቶ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ
አዳነች ፍስሐዬና
እኔም ሶሎሞን አባተንን፣ ፕሮግራሙን የመራችው ብርሃን ኃይሉ ነች። አብራችሁን ስለቆያችሁ እናመሰግናለን።
አሁን የትግርኛ ፕሮግራም ይቀጥላል።
በእኛ በኩል ሰላም ተደጋግ